ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። ሊያሳስ ማረ ደግሞ የድምፅና ምስል ቅንብሩን ያከናውናል። ዛሬ ምሽት ዘለግ ያለውን ጊዜያችንን የሚሸፍነው በውጭ ሀገራት ከሚኖሩ ወጣት ትውልድ ኢትዮጵያን ጋር የምናደርገው ቆይታ ነው። ዛሬ የምንወያይበትን ጉዳይና ተወያዮችን ተመልሼ አስተዋውቃለሁ። ከአንድ ዓመት ለተሻገረ ጊዜ ኢትዮጵያ በጦርነትና ጦርነትን በተከተሉ አስከፊ ገጽታዎች ውስጥ ሰንብታለች። የሀገሪቱ ዘርፈ ብዙ ጉዳት ቆሞ ሰላም እንዲሰፍን ዓለም አቀፍ ተቋማት ጥሪ ሲያደርጉ ሰንብተዋል። ለመሆኑ ኢትዮጵያ ውስጥ ያለውን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሁነት በተመለከተ ተጽዕኖ ፈጣሪ ድምፃቸውን በማሰማት የሚታወቁት በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን ምን መሆን አለበት? ሰላም የሰፈነባት፣ የዜጎች መብት የተከበረባት ኢትዮጵያን ለመገንባትስ በውጭ ሀገራት የሚኖሩ ወጣቶች ምን ማድረግ አለባቸው? በእነዚህና ተያያዥ ጉዳዮች ላይ ሀሳባቸውን እንዲያጋሩን ሁለት የለውጥ አቀንቃኞችን ጋብዣለሁ። የመጀመሪያው እንግዳዬ ኢትዮጵያን በተመለከቱ መድረኮች አስተባባሪነቱና የለውጥ አቀንቃኝነቱ በርካቶች ያውቁታል። የኢትዮጵያ ሰላምና አንድነት ማህበር ውስጥም አባል የሆነው ካሌብ አማረ የመጀመሪያ እንግዳዬ ነው። ካሌብ፣ እንኳን ወደ ውይይታችን በሰላም መጣ።
በጣም አመሰግናለሁ ሀብታሙ። እኔም ከልብ አመሰግናለሁ ወደ ውይይቱ ስለጋበዝከኝ።
በጣም እናመሰግናለን። ሁለተኛው እንግዳዬ ደግሞ ተመስገን መንግስቱ ነው። ተመስገን ነዋሪነቱ በሰሜን ካሮላይና ሲሆን የለውጥ አቀንቃኝና የሰብአዊ መብት ተሟጋች ነው። ኢትዮጵያ ውስጥ የደረሱ ሰብአዊ ጥሰቶችን ጨምሮ የፍትህ አይን ሊያገኙ የሚገቡ ጉዳዮችን በመጠቆም ኃላፊነታቸውን እየተወጡ ካሉ ወጣቶች መካከል አንዱ ነው። ተመስገን፣ አንተንም በእጅጉ አመሰግናለሁ። እንኳን ወደ ውይይታችን በሰላም መጣ።
እኔም አመሰግናለሁ ሀብታሙ ስለጋበዝከኝ።
በጣም አመሰግናለሁ ካሌብና ተመስገን። እንግዲህ ሁለታችሁም ትውልደ ኢትዮጵያንን በተለያየ አጋጣሚ የማግኘት እድል ያገኛችሁ ይመስለኛል። በሀገሪቱ የነበረው ጦርነት በትውልድ ኢትዮጵያ ላይ የፈጠረውን ስሜት ለመገምገም ሀብታም ያገኛችሁ ይመስለኛል። ጦርነቱ እዚህ ባለው የኢትዮጵያ ማህበረሰብ ዘንድ በስነ ልቦና፣ በኢኮኖሚ እንዲሁም ደግሞ በእርስ በርስ ግንኙነቱ የፈጠረው ጫናን እንዴት ትገልጹታላችሁ? የተመለከታችሁትን ያያችሁትን ከራሳችሁ ልምድ ተነስታችሁ ለአድማጮች እንድታጋሩን ይሁን። ካሌብ፣ ከአንተ ልጀምር።
እሺ፣ በድጋሚ ከልብ አመሰግናለሁ። እንግዲህ ጦርነቱን አስመልክቶ በስነ ልቦና፣ በኢኮኖሚና በተለያዩ ተያያዥነት ባላቸው ችግሮች በኢትዮጵያ ከፍተኛ ችግር እንደፈጠረ እናውቃለን። ግን እዚህ በውጭ ሀገር በምንኖርበት አካባቢ ምናልባት ከፍተኛ በኢኮኖሚው ቢባል ኢትዮጵያውያኖች ኢትዮጵያ ውስጥ ያለውን ሌሎች ኢኮኖሚያዊ ችግሮች እንዳንወጣ በዚህ በጦርነቱ ዙሪያ ብቻ በተመለከተ ወደ አንድ ሳይድ በመሆን አላስፈላጊ የሆነ የኢኮኖሚ ብክነት በኢትዮጵያ ውስጥ እንደጠፋ ሁሉ በዚህም ጠፍቷል የሚል እምነት አለኝ። ከዛ ባሻገር በህዝባዊ ግንኙነቱ በተመለከተ ህዝባዊ ግንኙነቱ እንግዲህ ባለፉት 30 ዓመታት በተለይ በዚህ ብሔር ተኮር ፖለቲካ በተያያዘው ከመጣ ጊዜ ጀምሮ ያመጣቸው ጠባሳዎች አሉ። እነዚህ ጠባሳዎች የተባባሱ በመሄድ ዛሬ በዚህ በውጭ ሀገር ያለው ማህበረሰብ በፖለቲካ ብቻ ሳይሆን በተለያዩ ኢትዮጵያውያን ነክ በሆኑ ኢትዮጵያ ውስጥ በሚደረጉ እንቅስቃሴዎች መተባበር ብቻ ሳይሆን እዚህም በማህበራዊ ህይወት ጭምር አብሮ በተለያዩ ጉዳዮች ላይ እንዳይቆም ራሱን የኔና ያንተ ብሔር ወይም ደግሞ እነሱና እኛ በሚል እየለያየ አብሮ ላለመቆም ጎድቶታል የሚል እምነት አለኝ። ይሄ ጉዳት ደግሞ ከስነ ልቦና ጭምር እያንዳንዱ ማህበረሰብ ከነ ቤተሰቡ ጥላቻን የሚያስከትል በእውነተኛ ላይ ያልተመረኮዘ ስለሆነ ጥላቻ ላይ የተመረኮዘ ስለሆነ ራሱን የሆነ ከፍተኛ የሆነ የስነ ልቦና ጉዳት አለው ብዬ ገምታለሁ።
እጅግ በጣም አመሰግናለሁ ካሌብ። ተመስገን፣ ወደ አንተ ልምጣና በተለያዩ መድረኮች ላይና በተለያዩ የሰብአዊ መብት ረገጣዎችን በሚያጋልጡ እንዲሁም ደግሞ በተለያዩ የመብት ጥያቄዎች መድረኩ ላይ አይቻለሁ። አንተን በመሰሉ ወጣቶች ላይ ኢትዮጵያ ውስጥ የተካሄደው ጦርነት ምን አይነት ጫናዎችን ፈጥሯል? በአጠቃላይ ደግሞ እዚህ በሚኖሩ ትውልድ ኢትዮጵያውያን ዘንድ ባለው ግንኙነትም ሆነ ቀደም ብለን በጠቀስናቸው በስነ ልቦናውም ሊሆን ይችላል በኢኮኖሚ ጋር ተያይዘው ምን አይነት ጫና ፈጥሯል ብለህ ታስባለህ?
አመሰግናለሁ ሀብታሙ። እንግዲህ የጦርነት ምንም ጥሩ ውጤት የለውም። ይሄ በአጠቃላይ ማንኛውም ማህበረሰብ ሊረዳው የሚችለው ነገር ነው። ያው የኢትዮጵያው ጉዳይ ደግሞ ስንመጣ በተለይም አንተም እንደተከፈለፍትን እንደዚህ 20 ወራት እንደዚህ የሚሆነው የጦርነት ዋና አክቲቭ የሆነው የጦርነት ጊዜ ብዙ የስለንቦና ጉዳዮችን፣ የማህበረሰብ ትስስር ጉዳዮችን፣ የኢኮኖሚ ጉዳዮችን ተጽዕኖ ፈጥሮብናል። ግን ይሄ አክቲቭ የሆነው የጦርነት ጊዜ ከዛ ቀደም ብሎ የነበሩ እንዲሁ በማህበረሰቡ በደንብ እያያቸው ያልነበሩ ትንሽ ጦርነቶች ነበሩ፣ መፈናቀሎች ነበሩ። ዜጎች በማንነታቸው በነገድ ማንነታቸው ይፈናቀሉ ነበር፣ ይሳደዱ ነበር፣ ይገደሉ ነበር። እና ይሄ አጠቃላይ የማህበረሰቡ ቀውሱ ከጦርነቱ ጋር ተያይዞ ብቻ ይላል ነው የሚል እምነት የለኝም። ከዛም ቀደም ብሎ የነበረው የፖለቲካ አሬንጅመንት ይሄ የትሪክ ፌዴራሊዝሙ የፈጠረው ችግር፣ ህገ መንግስቱ የፈጠረው ችግር፣ ከዛም ቀደም ብሎ ብዙ ግንዛም የተፈጠሩ ብዙ ጉዳዮች ነበሩ። አጠቃላይ ግን ስብሰብ ስናደርገው የጦርነቱ ሁኔታ ደግሞ አጠቃላይ እነዛን ሁሉ ሲከሰቱ የነበሩ ትንንሽ ሊባሉ የሚችሉ ጦርነቶችን አጠቃላይ ምስሉን እንድናይ አስችሎናል ብዬ አስባለሁ። እና የጦርነቱ ሁኔታ እኔ በግሌ በቤተሰብ ደረጃ አፌክትድ የሆንኩበት ነው። ቤተሰቦች ተፈናቅለዋል። ከቤተሰብም በሞት ያጣሁት አለ። በቅርብ የማውቃቸው ጓደኞቼ የጦርነቱ አካል ነበሩ። የቆሰሉ አሉ፣ የሞቱ አሉ። እንግዲህ በግሌ ምን ያህል ይሄ ምን አይነት ተጽዕኖ ሊፈጥርብኝ እንደሚችል መገመት ይቻላል። የእኔ እያልኩ የማወራው ይሄ የእያንዳንዳችን ወጣቶች፣ እዚህ በውጭ የምኖር ወጣቶች ታሪክ ስለሆነ ነው። ስለዚህ ይሄ በቤተሰብ ደረጃ በአፌክት የሆንበት የተጠቃንበት ጉዳይ ነው። ወደ ኢኮኖሚ ጉዳይ ስነጣ ምንም ጥያቄ የለውም። ብዙ አይነት ከሁለቱም ወገን ከፍተኛ የሆነ ውድመት ነው የደረሰው። የጦርነት ጊዜ የልማት እንቅስቃሴ የመሳሰሉት ጉዳዮች ሊሰሩ አይችሉም። ከዛ ባለፈ ደግሞ በጦርነቱ ሂደት ከፍተኛ የሆኑ የመሰረተ ልማት ውድመቶች ነበሩ። እንግዲህ እነዛን ሁሉ መልሶ የመገንባቱ ነገር ደግሞ ሌላ ኃላፊነት ነው። ግን ከዛም በላይ እኛ እዚህ አሁን በጦርነት ሂደት ውስጥ አክቲቭሊ በንቃት ስንሳተፍበት የነበረው የአማራ ኤመርጀንሲ ፈንድ የሚባል አንድ ፕሮጀክት አቋቁመን በጦርነቱ ምክንያት የተፈናቀሉ ወገኖቻችን እንግዲህ ሁላችሁም እንደምታውቁት በሚሊዮን የሚቆጠሩ ዜጎች ናቸው የተፈናቀሉት እና ለእነሱ ለመጠለያ፣ ለምግብ እና አፋጣኝ ምንድን ነው እርዳታ ለሚያስፈልጋቸው እሱን ለማስተባበር ወደ 2 ሚሊዮን ዶላር የአሜሪካን ዶላር ለማሰባሰብ ችለናል። ይሄ እንግዲህ እያንዳንዱ እዚህ ከውጭ የሚኖረው ኢትዮጵያዊ ከእለት ጉርሱ ለተጎዱ ወገኖቹ ይድረስልኝ ብሎ የሚያዋጣው ነው ማለት ነው እና ምናልባትም ይሄ አገር ሰላም ይሆን ኑሮ ለአገር ግንባታ፣ ለትምህርት ቤት ግንባታ እና ለሌሎችም የመሰረተ ልማት ግንባታዎች ሊውል ይችል የነበረ የኢኮኖሚ ፍሰት ነው ማለት ነው በእንደዚህ አይነት ሁኔታ እየዋለ ያለው። እና አጠቃላይ የጦርነት ሂደት እንደው በጥቂቱ ሲገለጽ ይህን ይመስላል። ግን በጣም ሰፋ ያለ ነገር ነው። ብዙ ብዙ ጉዳት ነው ያደረሰብን።
በጣም አመሰግናለሁ ተመስገን። ሁታችሁም እንግዲህ ከአንድ ዓመት የተሻገረው ጦርነት በኢትዮጵያውያን አገር ውስጥ በሚኖሩ ኢትዮጵያውያን ላይ ብቻ ሳይሆን እዚህም ሀገር ባሉ በትውልድ ኢትዮጵያውያን ላይ የጣለውን ጫ አንስታችኋል። ዳግም በኢትዮጵያ ሰላም እንዲሰፍን የዜጎች መሰረታዊ መብቶች እንዲጠበቁ በማድረግ ረገድ በውጭ ሀገራት የሚኖሩ ትውልድ ኢትዮጵያውያን እናንተን የመሰሉ ወጣቶች ያላቸውን አቅም እንዴት ትገመግሙታላችሁ? ምን መደረግ አለበት ብላህ ታስባላችሁ? ካሌብ ወደ አንተ ልመለስ።
እሺ፣ ከልብ አመሰግናለሁ። ጦርነቱ ያደረሰብንን ውድመት አይተናል። በተለይ በእንደኔ አይነት ትውልድ ውስጥ ያለ ጦርነቶች አንድ ሁለት አይቷል በኢትዮጵያ ውስጥ ሲመጣ። ይሄ በጣም አሳዛኝ ነው። ከምንም በላይ የዜጎች የህይወት ማጣት፣ የንብረት መውደቅና የሀገሪቱ ኢኮኖሚ በአጠቃላይ እንደ ሀገር ብዙ የተጎዳ ናቸው። በርካታ ጉዳዮች ቢኖርም በዘለቄታዊ ያልተፈቱ ችግሮች አሉና አንድ በጣም ወሳኝነት አድርገን ልናሰምረው የሚገባ ነገር አለ ብዬ ገምታለሁ። ምክንያቱም ይህን ጦርነት ምንድን ነው ያስገባን የሚለውን ጥያቄ መመለስ አለብን። ይህን ጥያቄ ካልመለስን ዳግም ጦርነት የማይመጣበት ምንም ምክንያት የለም። የጊዜ ጉዳይ ነው እንጂ የሚሆን እዚህ ጦርነት ውስጥ የገባ ነው ባለፉት 30 ዓመታት ውስጥ በነበረው ቅድም ወንድሜም እንዳለው የነበረው የፖለቲካ አቀራረጽ ነው። ይሄ ፖለቲካ እኛና እነሱ የሚለውን እንዲፈጥርና ኢትዮጵያዊነት ፈጽሞ እንዲጠፋ ሰዎች ራሳቸውን ባላረጋገጡት ምናልባት በቋንቋ ደረጃ የሆነ ራሳቸውን ያደረጉት ባልተረጋገጠ በሳይንስም በየትኛው መልኩ ባልተረጋገጠ መልኩ ራሳቸውን በብሔር እንዲወክሉ እየተደረገ ያንተና የኔ አይነት ስሜት ውስጥ በመግባታቸው ነው። ይሄ በኢትዮጵያኖች ውስጥ መግባቱ ብቻ ሳይሆን መንግስት በስትራክቸር ደረጃ ቀርጾት፣ በመንግስታዊ አወቃቀር ደረጃ ቀርጾት ያስመጣው በመሆኑ ፖለቲካው ለውጥ የዛሬ 3 አመት በመጣበት ጊዜ ህዋት የሚባለው የትግራይን ወክላለው የሚለው በኢትዮጵያ ውስጥ ስልጣንን ይዞ የነበረው ኃይል መልሶ ወደ ስልጣን ለመምጣት ያደረገው ጦርነት ነው እና እንደ አይነት ጦርነት የተገባው እና ይሄ ጦርነት መንስኤው ብሔር ተኮር የሆነው የፖለቲካ ስሜት መሆኑን ምንም ሳናወላዳ መረዳት አለብን። ኢትዮጵያኖች በጣም እድለኞች በመሆናችን የኢትዮጵያ ህዝብ እንደኔ በመንግስትና ባሉ ግጋቶች ተጠብቆ የቆየ ሳይሆን እስካሁንም ድረስ ያቆያቸው ከፍተኛ ሴቶች አሉ። በሃይማኖትም በማህበራዊ ትስስርም በትውልድም ያቆያቸው ትስስሮች አሉ። እነዛ ናቸው ያቆዩት። እነዛ ጠናክረው እንዲቀጥሉ ምንም በማያወላዳ መልኩ በመጀመሪያ ደረጃ ኢትዮጵያዊነትን ማስቀደም መቻል አለብን። ይሄን ማለት ግን ግለሰቦችን በሃይማኖት ይወክለናል በሚሉት ብሔር እንትን ነገድና ማንነት ስሜታቸውን መንካት ማለት አይደለም። ያን ተሰበከ ሆኖ ግን ከዚህ ጦርነት ውስጥ ድግም ላለመግባት ይህንን ማሰብ መቻል አለብን። ይሄ ደግሞ በውጭ ሀገር የምንኖር ኢትዮጵያኖች ብቻ ሳንሆን ኢትዮጵያ ውስጥም ያለው መንግስትን ጨምሮ በተለይ መንግስትን ይመለከታል። ማህበረሰቡ ሊያሰምርበት የሚገባ ጉዳይ ነው ብዬ የምገምተው። አለበለዚያ ጦርነት ውስጥ ማንገባበት ምንም አይነት ሌሎች ማረጋገጫ የለም ብዬ ነው የምገምተው። በሁለተኛ ደረጃ ማሰብ ያለብን ኢትዮጵያ ውስጥ የመጣውን ችግር የተወጣ ነው በኢትዮጵያዊነት ቆመን ነው እስካሁንም ድረስ። አሁንም በርካታ ችግሮች ከፊታችን ተደቅነዋል። ግን ቢያንስ ቆመን የተወጣ ነው እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ ምናምን ሆነ ሳይሆን በኢትዮጵያዊነት ነው። ይህንን ችግር አሁንም መሻገር የምንችለው ወደፊትም መሻገር የምንችለው በኢትዮጵያዊነት መሆኑን ተረድተን ከዚህ በፊትም በታሪክ የምንረዳው ታሪኮቻችን ከሚገባ በላይ የሚያስገነዝቡን የአድዋን ታሪክ ብናይ፣ የተለያዩ የትውልድን ታሪክ ብናይ ኢትዮጵያኖች በጋራ ሲቆሙ ነው ከችግሮቻቸው ሊላቀቁ የሚችሉት። ይሄ ደግሞ ኮመን ሴንስ ነው። ይሄ በኢትዮጵያኖች ትስስር መሀል ያለው ትስስር የተለየ አይደለም። እኛ እዚህ ሀገር የምንኖርበት ላይ ሰዎች በዜግነት ነው የሚታዩት እና ይህንን ከግምት በማስገባት ከአሁን በኋላ ራሳችንን ከመከፋፈል መታቀም መቻል አለብን ብዬ ገምታለሁ። ይህን ደግሞ ፖለቲካው አካባቢ ብቻ አይደለም፣ ማህበራዊ ህይወት ውስጥ ቤተክርስቲያን ውስጥ ይሆናል፣ ማህበራዊ ተቋማቶች ይሆናል። ይህንን ከሚገባ መጫወት አለባቸው፣ ሚናውን መጫወት አለባቸው ብዬ ገምታለሁ። ሌላው ሚዲያዎች ናቸው። ምናልባት በሀገር ውስጥም ብዙ አይነት ኃላፊነት ያለባቸው ተቋማቶችና ግለሰቦች እንዳሉ ሁሉ በዚህ በውጭ ሀገርም ያሉት ሚዲያዎች ይህንን ችግር ልንወጣ የምንችለው አንድ ወገን አንድ ሳይድ በሆነ ሳይሆን ስሜትም በመኮርኮር ሳይሆን በኢትዮጵያዊነት ላይ ቆመናና መሆኑን ተገንዝበን የሚሞተውም ኢትዮጵያዊ የሚቆስለውም ኢትዮጵያዊ መሆኑን የሁላችንም ቁስል ነው የኔ ቁስል ነው ብለን ተገንዝበን በዚህ ላይ መስራት አለብን ብዬ ገምታለሁ። ከምንም በላይ ከዚህ ጦርነት አንዱ የተማርነው ነገር ምንድን ነው ብዬ የምገምተው ብዙዎቻችን ከሀገርና ከህዝብና ከንብረት መውደም በላይ እንቅልፍ ነስቶን ሰላም ነስቶን የነበረና ምናልባት የስነልቦና አደጋ በጣም አድርሶብን የነበረ ኢትዮጵያ ትቀጥላለች አትቀጥል የሚለው ነገር ነበር። እዚህ ጥያቄ ውስጥ ሊከተል የቻለው ብዬ የምገምተው ብሔር ተኮር የሆነው የፖለቲካ አመለካከትና በግለሰብ ደረጃ ደግሞ እዚህም ውጭ ሀገር ድረስ ራሳችንን በብሔር ተኮር ጉዳዮች ላይ ስለከፋፈልን ነው። ከዚህ ጉዳይ መውጣት አማራጭ ሳይሆን ግዴታ ነው ብዬ ነው የማስበው። ኢትዮጵያዊነት ላይ ቆሞ መነጋገር መቻል አለብን ብዬ ነው የምገምተው። ይሄ መሰበክ አለበት። ይሄ በወጣቱ ውስጥ መካሄድ መቻል አለበት። ይሄ በማህበራዊ ጉዳዮች ላይ ከሚገባ በላይ ስራ መስራት አለበት ብዬ ገምታለሁ። ይሄንን የምናደርግ ከሆነ ችግሮቻችንን፣ ሌሎች ማህበራዊ ችግሮች፣ ኢኮኖሚያዊ ችግሮቻችን በርካታ ናቸው፣ ተዘልቆ የማያልቁ ናቸው። ፖለቲካዊ ችግሮቻችንንም በጋራ አብረን መወጣት እንችላለን ብዬ ገምታለሁ። ይሄ ካልተሰራ ግን አሁንም ማህበረሰባችንም ሀገራችንም አደጋ ውስጥ ናት ብዬ ነው የምገምተው።
በጣም አመሰግናለሁ ካሌብ። ተመስገን፣ ወደ አንተ ልዙርና ቀደም ብለህ የነገርከን ያነሳሳኸው ነገር አለ። በተለይ የሰብአዊ ድጋፎችን በመስጠት የተጎዱትን መልሶ በማቋቋም ሊሆን ይችላል፣ በሌሎች ጉዳዮች በትውልደ ኢትዮጵያውያን ዘንድ የተጀመሩ እንቅስቃሴዎች አሉ። ከዛ ጎን ለጎን ግን ትውልደ ኢትዮጵያውያን ነባር ሰላምን ወደ ማህበረሰቡ ዘንድ መልሶ ለማምጣት ምን አይነት አቅም አለው ብለህ ታስባለህ? ያላቸውን አቅምስ እንዴት ትገመግመዋለህ? በእርግጥ ቀደም ብሎ ካሌብ የነካከው ነገር አለ፣ ማንሳትም ያለብን መርሳትም የሌለብን ነገር። በዚህ ጦርነት ውስጥ ትውልደ ኢትዮጵያውያን እዚህ የሚኖሩት በተለያዩ መንገዶች ደግሞ አንዳንዴ በማባባስ ደረጃና ነገሮችን መስመር እንዲያልፉ በማድረግ ረገድ ያላቸው አስተዋጽኦም ሲነሳ ነበረ። ያንን በመቀነስ ረገድስ ምን መደረግ አለ ትላለህ?
አመሰግናለሁ
እንግዲህ እዚህ በውጭ የሚኖረው ትውልደ ኢትዮጵያዊ በአገሩ ጉዳይ ላይ በጎም የሆነ ነው በጎም በመጥፎም ተጽዕኖ ሊኖረው ይችላል። ወደዛ ከመግባቴ በፊት የኢትዮጵያ ጉዳይ በመሰረታዊ ሁኔታ እንዲለወጥ ከፈለግን ምን መደረግ አለበት የሚለውን ሀሳብ ተወሰነ ደረጃ ብነካው ጥሩ ይሆናል። ምክንያቱም ለዛ አስተዋጽኦ ነው የምናደርገው። በውጭ የሚኖረው ለዛ ኢትዮጵያ ውስጥ ለሚኖረው እንቅስቃሴ ድጋፍ ያደርጋል እንጂ ዋና የለውጥ መሪ ሊሆን ስማይችል በለውጥ ደረጃ ሊሰራ የሚገባው ነገር ምንድን ነው የሚለውን ትንሽ ዳሰስ ማድረግ ያስፈልጋል። ቀደም ብለን እንዳነሳ ነው ሁለታችንም ተወያዮች የኢትዮጵያ መሰረታዊ ችግር የሚቀዳው ይሄ ከህገ መንግስትና የነገድ ተኮር ከሆነው የፌዴራል አሬንጅመንት ነው ብዬ ነው የማስበው። ሰዎች ዜጎች በማንነታቸው በዜግነታቸው የሚታወቁበት ሀገር አይደለም፣ በነገድ ማንነታቸው የሚታወቁበት አገር ነው። በህገ መንግስት ደረጃ በዛ ደረጃ የተቀረጸ ሀገር ነው። ኢትዮጵያ ውስጥ እንደው ቁጥሩን ካላሳነስኩት ከአንድ ሶስተኛ የሚሆነውን የህብረተሰብ ክፍል በነገድ ማንነቱ ይሄ ነው ተብሎ ዲፋይን ስለማይደረግ ወይም ደግሞ የሚኖርበት የፌዴራል ይሄ የክልል የሚባለው ህገ መንግስት ስለማያውቀው ከአንድ ሶስተኛ በላይ የሚሆነው ኢትዮጵያዊ ምንም አይነት የፖለቲካ ውክልና የለውም። ይህን ቁጥር አሳንሸው ሊሆን ይችላል። ሰው በእንዲህ አይነት ሁኔታ እያለን አንድ የሆነ ክልል ለሆነ የማህበረሰብ ክፍል ብቻ የሚገባ ነው በሚል በህገ መንግስት በተቀረጸበት ሀገር እየኖርን ምንም አይነት አሁን የምንነጋገርባቸው ርዕሰ ጉዳዮች የጦርነት ጉዳይ፣ የግጭት ጉዳይ፣ የጀኖሳይድ ጉዳይ፣ የእርስ በርስ ግጭት ጉዳይ ይቆማል ብለን ማሰብ የለብንም ራሳችንን ልናሞኝ ካልሆነ በስተቀር እና መሰረታዊው ችግር የሚቀዳው እዛ ላይ ነው። ያንን ደግሞ ለመቀየር ጥሩ ድል ነበረ። በተለይ ያለፉት 4 ዓመታት የዶክተር አብይ አስተዳደር ወደ ስልጣን የመጣበት አጋጣሚ፣ የህወሓት አገዛዝ ከአራት ኪሎ ወጥቶ ወደ መቀሌ የሸሸበት አጋጣሚ በኢትዮጵያ ታሪክ ይሄንን የህገ መንግስት ጉዳይና አጠቃላይ የኢትኒክ አሬንጅመንቱን ጉዳይ ለመቀየር ትልቅ እድል የፈጠረ ነበረ። ዶክተር አብይ በኢትዮጵያ ታሪክ ከፍተኛውን የህዝብ ድጋፍ ያገኙ ከየትኛውም የህብረተሰብ ክፍል ከወጣቱ ከአዋቂው በእምነት ብንል በነገድ ብንል በየትኛውም የህብረተሰብ ክፍል የብዙሀኑን ድጋፍ ያገኙ መሪው ነበሩ። ይሁንና ያለፉት 4 ዓመታት የዶክተር አብይ አስተዳደር ያሳየን ነገር ቢኖር ያ የተሰጠው ድጋፍና ለውጥ ሊመጣ ይችላል፣ መሰረታዊ የሆነውን የሀገሪቱን ችግር ሊለውጥ ይችላል ተብሎ ታስቦ የተሰጠው ድጋፍ በእርግጥም ስህተት እንደነበር እና መክሸፉን ነው ያሳየን። ስለዚህ መሰረታዊው ነገር የሚነሳው ይሄ የኤትኒክ አሬንጅመንቱ የህገ መንግስቱ ጉዳይ፣ ከዛ ባለፈ ደግሞ ያንን ለመቀየር የሚችል መንግስት ወይም ደግሞ ስርዓት ማምጣት ሲቻል ነው መሰረታዊ ለውጥ መጣ ማለት የምንችለው። እና ያለፉት 4 ዓመታት የዶክተር አብይ አስተዳደር ይህንን ማድረግ እንደማይችል ምናልባትም ደግሞ ከህወሓትም በባሰ የህወሓት መራሽ ከነበረው ኢህአዴግን በባሰ የአሁን ኦህዴድ መራሹ የብልጽግና አስተዳደር ከዛም በከፋ መልኩ የኢትኒክ አሬንጅመንቱን እንደሚፈልገውና ፕሮቴክት እንደሚያደርገው ነው በተግባር እያሳዩን ያሉት። አዳዲስ ክልሎች እየተፈጠሩ ነው እና የመሳሰሉት ጉዳዮችን እያየን ነው። ከህገ መንግስቱ ጋር በተገናኘ የሚነሱ ጥያቄዎችን ለአንድ ማህበረሰብ ብለን ልንቀይር አንችልም እንደሚሉ በግልጽ በአደባባይ የሚነገሩ ነገሮችን ነው የምንሰማው። እና ህገ መንግስቱን የመከላከል ይህን የኢትኒክ አሬንጅመንቱን የመንከባከቡ ጉዳይ በዶክተር አብይ አስተዳደር እንደውም የበለጠ ከህወሓትም የበለጠ ሰፊ ሆኖ ነው እያየን ያለ ነው። ስለዚህ መሰረታዊ ጥያቄ እዛ ላይ ነው የሚነሳው ማለት ነው። ያንን ግን ለመለወጥ የማህበረሰቡ እንቅስቃሴ ነው የሚወስነው። አገር ቤት ያለው
ተመስገን፣ በጣም ይቅርታ ስላቋረጥኩ። ያለን ጊዜ እየተጠናቀቀ ስለሆነ አብረህ አንድ የምትመልሰው ጥያቄ ልምዘዝና ወደ ማጠቃላይ ሀሳቦቻችሁ ይሄዳለሁ። ቀደም ብሎ የጠቀስከው እንዳለ ሆኖ አሁን አንተም ሆነ ካሌብ የምትኖሩበት ዩናይትድ ስቴትስ የተለያዩ ቅራኔዎችና አመታትን ያሳለፉ ግጭቶችን በመፍታት ረገድ የተገበሯቸው መላዎች ነበሩ። እነዛም በመተግበር ረገድ ሊሆን ይችላል። በአጠቃላይ ደግሞ እናንተ ኢትዮጵያ ውስጥ አሁን ያለውን ሁኔታ በመልካም ለመለወጥ ያስችሏችኋል ከምትሏቸው ሀሳቦች መካከል የተወሰኑትን መላዎችም እንድታጋሩን ስለፈለግኩ ነው። በዚህ ውይይት ወደ አንተ ከጀመርከው ሀሳብ ጋር አካተህ ይህንን ሀሳብህን እንገረንና ወደ ማጠቃለያችን እንሄዳለን።
መልካም እንግዲህ ያው ይህንኑ ነገር እንዲተገበር ንቁ ተሳትፎ ማድረግ መቻል አለብን። ይሄ ግምታ ነው ትልቁ ችግራችን። የሀገራችን ትልቁ ችግር ከቅድም ከተጠቀስኳቸው የኢትዮጵያ ፌዴራሊዝም ከምኑም በላይ ግምታ ነው ትልቁ ችግራችን። የሳይለንት ማጆሪቲ የምንለው የህብረተሰብን ወደደም ጠላም ይወክል አለው የሚለው እየወጣ እንግዲህ የሚፈጸመው እየወጣ የተለያየ የፖለቲካ ውሳኔ የሚወስነው መሪው የወጣበት ማህበረሰብ ነውና ዝምታችን እውቅና የመስጠት ጉዳይ እንደሆነ ተገንዝበን በሀገራችን ጉዳይ ላይ አክቲቭ መሆን መቻል አለብን፣ መናገር መቻል አለብን፣ መብታችንን መጠየቅ አለብን። እዚህ ውጭ የሚኖረው ደግሞ ያ የተሻለ እድል አለው። የመናገር ነጻነቱ እዚህ የሚኖርበት ሀገር በተለይም እንግዲህ እኛ የምኖርበት ዩኤስ አሜሪካ ትልቅ ሀገር ነው። በሆርን ኦፍ አፍሪካ ላይ ትልቅ የሆነ የሴኩሪቲ ኢንትረስት ያለው የኢኮኖሚ ኢንትረስት ያለው ሀገር ነው። ከዛም ባለፈ በሰብአዊ መብት ጉዳይ ላይ ትልቅ ትኩረት ሰጥቶ የሚሰጥ ሀገር ነው። ስለዚህ እዚህ ሀገር ልናደርግ የምንችለው እንቅስቃሴ በህዝብ ተወካዮች አካባቢ፣ በሴኔት በኩል፣ በሀውሱ በኩል በስቴት ዲፓርትመንት አካባቢ ልናደርጋቸው የምንችላቸው እንቅስቃሴዎች ቀጥተኛ የሆነ አዎንታዊም ሆነ አሉታዊ ተጽዕኖ ይኖራቸዋል በሀገራችን ጉዳይ ላይ። ስለዚህ አክቲቪሊ በጣም መንቀሳቀስ ይኖርብናል። የህዝብ ተወካዮቻችንን የሪፕሬዘንታቲቭ ዲሞክራሲ ኤክሰርሳይዝ የሚደረግበት ሀገር ነው። የህዝብ እንደራሴዎቻችንን በምንኖርበት አካባቢ ስለ ሀገራችን ጉዳይ ማሳወቅ፣ ስለ ህዝባችን ጉዳይ ማስተማር ይገባናል። ይሄ ደግሞ ዝም ብሎ በአንዴ ጦርነት ስለመጣ ወይ ደግሞ የሆነ አካባቢ ማህበረሰብ ክፍል ስለተገደለ በስሜት ብቻ ልናደርገው የሚገባ ነገር አይደለም። በተደራጀ ሁኔታ፣ ተከታታይ በሆነ ሁኔታ ይህንን ነገር ልናደርግ ይገባል። ይሄ እንግዲህ እንዲሁ ብሎ የሚነገር ነገር አይደለም።
በጣም አመሰግናለሁ ተመስገን። ይገባኛል የያዝነው ጉዳይ በአጭር ጊዜ የሚጠናቀቅ አይደለም። ተመልሰን በዚህ ውይይት መመለሳችን ስለማይቀር ያንተን ሀሳብ እዚህ ጋር ገታ ላድርግ፣ ይቅርታ አድርግልኝ። አንድ ከመለየታችን በፊት ግን ካሌብ፣ መደረግ በሚገባቸው ከዚህ ሀገር ሊወረሱ የሚገቡ በርካታ ነገሮች ሊኖሩ ይችላሉ። አንድ ደቂቃ ልስጥህና ሀሳብህን ይቅርታ ሁለቱም አንድ በተሩቱና ጥሩ ተናጋሪዎች እንደሆናችሁ አውቃለሁ። ካለኝ ጊዜ አንጻር ነው የሚገድባችሁ። በአንድ ደቂቃ ውስጥ ያንተን ሀሳብ አቀብለን።
በርካታ ነገሮች መውሰድ ይቻላል ከዚህ ሀገር። የመጀመሪያው ነገር ሰላም ነው የሚመስለኝ። ሰላም ያለው ሀገር ላይ ብዙ አይነት ችግሮቻችንን አብረን መፍታት እንችላለን ብዬ ገምታለሁ። በተለይ ኢትዮጵያ ውስጥ የኢትዮጵያ ሕዝብ ከልብ ነው። አብዛኛው በጣም ሰላማዊ ታጋሽ ህብረተሰብ ነው። በጣም አርቆ ሀሳቢ ነው። ችግሩ የኢትዮጵያን ችግሮች የሚያምሱ በጣም ጥቂት የሆኑ ግለሰቦች ናቸው። እዚህ ውጭ ሀገርም ያለው አብዛኛው ኢትዮጵያዊ ማህበረሰብ በጣም ሰላማዊ፣ በጣም ሀገር ወዳድ ነው። ችግሩ ጥቂት ግለሰቦች ናቸው እና ከእንዲህ አይነት ችግሮቻችን ውስጥ እንወጣ ሲሪየስሊ ከዚህ ሀገር መውሰድ ያለብን ብዙዎቻችን ራሳችንን ጨምሮ ቤተሰብ ልጆቻችን በሰላም የሚያድጉበት ሀገር ነው። የሰው ልጆች ፍላጎት ሁሉ ተመሳሳይ ነው እና ብዙ ኢትዮጵያ ውስጥ ያለው የማህበረሰብ ጉራጌ ይባል፣ አማራ ይባል፣ ትግሬ ይባል የተለየ ፍላጎት የለውም። ሰላም፣ ፍትህ፣ ሰርቶ መኖር፣ ልጆቹን በሰላም ማሳደግ፣ ተመሳሳይ የሆኑ በርካታ አይነት ጤና ማግኘት፣ ኢንፍራስትራክቸር ማግኘት፣ ተመሳሳይ የሆኑ ፍላጎቶች ነው ያሉት። ከዚህ ፍላጎት ሊያወጡት የሚፈልጉትን ጥያቄዎች ሁልጊዜ ወደ ጎን ማድረግ ያስፈልጋል ብዬ ገምታለሁ። እዚህ ሀገር ያለን ኢትዮጵያውያኖች ከራሳችን ውጪ የሰው ጫማ ውስጥ ለመግባት መሞከር አለብን። ቅድም እንዳልኩት በምንም ተአምር ኢትዮጵያዊነትን መጀመሪያ እናስቀድመው። ኢትዮጵያዊነት ደግሞ ሲባል ለቃል አይደለም ወይ ደግሞ እኛም በሚመስለን አይደለም። መደማመጥ መቻል፣ የማይመስለንን ሀሳብም የማይጥመንም የምንላቸውን ለማዳመጥ መሞከር መቻል አለብን። የሀገራችን ችግር በርካታ ነው። ፖለቲካውን ብቻ አይደለም እንፈታለን ብለን መቆም ያለብን፣ በበርካታ ጉዳዮች ላይ ኢትዮጵያ ውስጥ ልንፈታ እንችላለን ብዬ ገምታለሁ። እዚህ ሀገር የምንማራቸው ነገሮች አሉ። እዚህ ሀገር ያሉ የተለያዩ ስብስቦች አሉ። አሁን በኮሚኒቲ ደረጃ እንኳን ከኢትዮጵያ ኮሚኒቲ ውጭ ሌሎች አሉ። የኢንዲያን ኮሚኒቲ፣ የኤዥያን ኮሚኒቲ፣ የጁ ኮሚኒቲ በጣም ጠንካራ ኮሚኒቲዎች አሉ እና እዚህ ሀገር ውስጥ በውጭ ሀገር ያሉ ማህበራዊ ችግሮቻቸውን መፍታት ብቻ ሳይሆን ለሀገራቸው በርካታ የቴክኖሎጂ፣ የእውቀት፣ የገንዘብ ድጋፍ በተለያየ መልኩ ያደርጋሉ። ፖለቲካውን ብቻ አይደለም። ይህንን ተረድተን እዚህ ያለንም ኢትዮጵያውያኖች በተለያየ መልኩ ሀገራችንን መርዳት እንደምንችል ተገንዝበን ይህንን ጉዳይ ለጥቂት ሰዎች ብቻ አሳልፎ መስጠት ሳይሆን ራሳችንን ኢንጌጅ ማድረግ እንዳለብን በተለያየ ደስ በሚለን እና በምንችለው አቅማችን በሚፈቅደው መልኩ እያደረግን መሰባሰብ መቻል አለብን። ከምንም በላይ ግን ሁሌ ማስወገድ መቻል አለብን ብዬ የምገምተው ራሳችንን ማሳም ሲጀመር ራሳችንን እንደ ሰው እንዲ ሲቀጥል በኢትዮጵያዊነት እንዲ ከዚህ አይነት
በጣም ይቅርታ አቋረጥኩ። ያለኝ ሰዓት መጠናቀቁን ኤልያስ ስለነገረኝ ነው እጅግ ጥሩ ጥሩ ሐሳቦችን አንስተታችኋል። ይሄ ውይይት የመጨረሻችን እንደማይሆን አውቃለሁ። ተመልሰን እንገናኛለን በሌላ ውይይት። ካሊብ አማረና ተመስገን መንግስቱ ላቀበላችሁን ሐሳብ፣ ለሰጣችሁን ነገር ሁሉ በእጅጉ እናመሰግናለን። መልካም ቀን ይሁንላችሁ።
መልካም ቀን። እኔም ካሊብ አመሰግናለሁ። መልካም ቀን።
ጋቢና ቪኦኤ ይቀጥላል። ቀጣዩ ጉዳይ ደግሞ ወደ ካምቦዲያ ይወስደናል። ከአንድ አካል ጉዳተኛ የስዕል ባለሙያ ላይም ያስተዋውቀናል።
ሊው ሞሬንቼር በማለዳው የቀብ ስራውን መከወን ጀምሯል። ይህን ከማድረጉ በፊት ከባለቤቱ ፉንዞ ጋር በመሆን ባለጥቁርና ነጭ ምስሎችን ሲያትሙ ከጠንካራ ሰሌዳ ላይ ምስሎችን ሲፈለፍሉ ነበረ። ሞሬንቼር ይህንን ይላል።
እንደማስታውሰው የኪነ ጥበብ ስጦታዬ የጀመረው በአፈር ላይ በምስልበት የልጅነት እድሜ ነው። አድጌ ሰዓሊ ሆናለሁ የሚል ህልም አልነበረኝም። በአደጋው ምክንያት አካል ጉዳተኛ ከሆንኩኝ በኋላ ኤፒክ አርት በተሰኘ አንድ መንግስታዊ ያልሆነ ድርጅት አማካይነት የስዕል ክህሎትን መማር ጀመርኩ።
ከ12 ዓመታት በፊት ሞርኒቼር በአንድ የግንባታ ስፍራ በተፈጠረ የኤሌክትሪክ አደጋ ምክንያት ሁለት እጆቹ ከክርኑ በታች ተቆርጠዋል።
When I was in the village, በትውልድ መንደሬ ውስጥ ብቸኛ የሆንኩ ይመስለኝ ነበር። የተወሰኑ ሰዎች ከኔ በላይ ሲንገላቱ ተመለከትኩ። ያን ስመለከት የመኖርና በትጋት የመስራት ፍላጎት አደረብኝ።
የዛሬ 4 ዓመት ሞርንቼር ከዩናይትድ ስቴትስ ሲያትል ከተማ ከመጣችው ሌላ ሰዓሊ ላውሬን አይዳ ጋር ተገናኘን። ላውሬን በካምቦዲያ ውስጥ የስዕል ማዕከሏን ለሀገሪቱ ሰዓሊያን ክፍት አድርጋ ነበረ።
መጀመሪያ ላይ እንዲሁ ይስል ነበር። የመጀመሪያውን ስዕሉን እኔ ፈልፍ እያወጣሁለት፣ በሁለተኛው ቀን እኔ መስራት የምችል ይመስለኛል ልሞክር አለኝ። አሁን እንደምታዩት የተዋጣለት ሆኗል። ገዘፍ ያሉ በትኩረት የተሰሩ ሰሌዳዎችን እየሰራ ነው። በአክሬሊክ ቀለም ላይ በሸራ ላይ በብዛት ስዕሎችን ይስላል።
በቢራቢሮ ክንፍ ውስጥ ሆኜ የሚያሳየው ምስል ከሩዝ ማሳ አውሪያ ከተማውንም ሆነ ብዙ ሰዎችን ከማያውቅ የገጠር ልጅነት ከፍ ወዳለ ደረጃ ሕይወቴን አሸጋግሮታል። ወደ ኪነ ጥበብ ፊቴን ሳዞር ሕይወቴም ተቀየረ።
ብዙ ጊዜ ጣፋጭ የሕይወት ተምሳሌቶችን በስራው ውስጥ ያካትታል። ይህ አሁን የልብስ መስቀያዎች ስብስብ ነው። ተሰባሪ ቢመስሉም በእርግጥ ግን ጠንካሮች ናቸው የሚል ነው ሀሳቡ። ሲጠነክሩ ብቻ ነው ከባድ እርጥብ ልብሶችን ሊሸከሙ የሚችሉት። ይሄ ራሱን በተምሳሌታዊ መንገድ የገለጸበት ስራ ነው። አካል ጉዳተኛ ሆኖ ቢታይም አካል ጉዳተኛ ነኝ ብሎ ግን አያስብም። ከሚታየው በላይ ጠንካራ ነው።
ከአደጋው በኋላ የሞርኒቼር አጎት ዳክዬዎችን እንዲጠብቅ አላነት ሰጡት። በወቅቱ የገጠመው አንዳንዴ አስደሳች አንዳንዴ ደግሞ አስቸጋሪ በተሰኘው ሼና ሸልቢ ባስጎበኙት ስራው ላይ ተንጸባርቋል። የስዕል አውደ ርዕዩ የቀረበው በዴንቨር ኮሎራዶ ነበረ።
But he was grateful for the job. And so just the sentiment that
ግለት የታከለበትና አስቸጋሪ ስራ ነበር። ይሁንና የስራ እድሉን በማግኘቱ አመስጋኝ ነበር። ለዚያም ነው አንዳንዴ አስደሳች አንዳንዴ አስቸጋሪ የሚለው ሐሳቡ ከብዙ ሰዎች ጋር የተዛመደው። በብዙ ግሳንግስ ውስጥ የሚታየውን ያማረ አሳስዕል ወደዋለሁ። የእኛውም ዓለም እኮ ትርምስ ባያጣውም የሚያማምሩ አሳዎች ይገኙበታል። ቀላል ስሜት የሚነካና በእውነቱ ተወዳጅ ስራ ነው።
ሞርኒቼር ኪነ ጥበብና የደረሰበት አደጋ የማይነጣጠሉ የህይወቱ አካላት እንደሆኑ ይናገራል።
ከልመናና በሌሎች ዳረጎት ከመኖር ወዲያ አካል ጉዳተኞች ምንም መስራት አይችሉም የሚሉ ሰዎችን አስተሳሰብ ቀይሬያለሁ።
ሞርኒቼር ኦፕን ስቱዲዮ ካምቦዲያ ኮሌክቲቭ የተሰኘው የካምቦዲያውያንን የስዕል ስራዎች የሚያስተዋውቅና ለገበያ የሚያበቃ ተቋም አባል ሆኗል።
አድማጮቻችን አብራችሁን ስላመሻችሁ እጅጉን አመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።